አድማጮች ቅንብሩ አላበቃም። ነገ በሰፊው ይቀርባል። ተከታተሉን። አሁን ሰሞኑ የኢንተርኔት ጉዳይን የሚመለከት
ኢትዮጵያ ውስጥ ሰሞኑን ተቋርጦ የነበረውና ሲያነጋግርም የነበረው የኢንተርኔት አገልግሎት ዛሬ ተሲያት አንስቶ ተመልሷል። ለአገልግሎቱ መቋረጥ በምክንያትነት የተወሳው የብሔራዊ ፈተናዎች ስርቆት ስጋት እንደተባለው አይደለም ሲል ያስተባበለበትን ጨምሮ የትምህርት ሚኒስቴር የሰጠውን ምላሽ ከሚኒስትሩ ዶክተር ጥላዬ ጌጤ ጋር ባደረግነው ቃለ ምልልስ በትናንትናው ምሽት አሰምተናል። በማስከተልም ከሁለት የአዲስ አበባ ሪፖርተሮቻችን ጋር አሉላ ከበደ ያደረገውን የጋዜጠኞች የጠረጴዛ ዙሪያ ውይይት ጀመር አድርገን ነበር። በሰዓት እጥረት ምክንያት ሙሉን ማሰማት አልቻልንም። ለዛሬ በቀጠሮ አሳደር ነው። በቃላችን መሰረት ነሆ ውይይታቸውን ቀጥሎ ይዘን ቀርበናል። አሉላ።
አመሰግናለሁ ሰለሞን። በመላው አገሪቱ የአገልግሎቱን መቋረጥ ያረጋገጠውና በዚህም ሳቢያ በደንበኞች ላይ ለሚደርሰው እንግልት ይቅርታ የጠየቀው አገልግሎት ሰጪው የኢትዮጵያ ቴሌኮም የኢንተርኔት አገልግሎት የሚቋረጠው ከአቅም በላይ በሆነ ምክንያትና ሌላ አማራጭ ሳይኖር ሲቀር መሆኑን አመልክቶ ምክንያቱን ግን መግለጽ እንደማይችል ሌላ የመንግስት ቢሮ ቢያብራራውም ይሻላል ነው ያለው። ይሁን እንጂ ምክንያቱን የሚያስረዳ ሌላ የመንግስት አካል ግን አልተገኘም። ለሁሉም በአሁኑ ሰዓት የኢንተርኔት አገልግሎት በአዲስ አበባ ቢመለስም ጅጅጋና ድሬዳዋን ጨምሮ በአንዳንድ የአገሪቱ ክፍሎች አለመመለሱን ማምሻውን አረጋግጠናል። አጭር የጽሑፍ መልእክት አገልግሎትና ቴሌግራም የተሰኘው የሞባይል ስልክ አፕሊኬሽን ወይም መጠቀሚያም አሁንም እንደማይሰሩ ታውቋል። ለሁሉም አሁን የተቋረጠው የኢንተርኔት አገልግሎት ከመመለሱ በፊት ወደ ጀመርነው ውይይት ልውሰዳችሁ። አዲስ አበባዎች እስክንድር ፍሬው፣ ግርማቸው ከበደ እንደምን አመሻችሁ?
አሉላ እንደምን አመሻችሁ? አሉላ ማለ
እንደ አገልግሎት ተጠቃሚ ሁኔታውን እንደሚከታተሉ ጋዜጠኞችም የኢንተርኔት ጉዳይ እንዴት ነው? እስክንድር ካንተን ጀምር።
እንደምታውቀው አሉላ የኛም ስራ ያው ከኢንተርኔት ጋር እየተገናኘ ነው። እንግዲህ የአሜሪካ ድምጽ ሬዲዮ በየቀኑ የሚያስተላልፋቸው ከኢትዮጵያም ከሌሎችም አካባቢዎች የሚያገኛቸው ዘገባዎችም እንደዚሁ በቀጥታ ከኢንተርኔት ጋር እየተገናኘ ነው ማለት ይቻላል። ስለዚህ ያው ግልጽ ነው ምን ያህል ተጽዕኖ ሊያሳድር እንደሚችል ከዛ ጋር በተያያዘ የሚያጋጥም ችግር።
ፈታ ፈታ አድርገን እንመለከታለን። ቀደም ሲል አገልግሎቱ በተወሰኑ ቦታዎች ብቻ ባለበት መጠቀም እንደምትገደዱ አስታውሳለሁ። ምንድን ነው አሁን አማራጫችሁ? ለምሳሌ ዛሬ የምታደርሰን የዜና ዘገባ ካለ ምን መንገድ ትጠቀማለህ? ቀደም ሲል በስልክ የመላክ ማለ ይሄ የኢንተርኔት አገልግሎት የምቾት ወይም የመዝናኛ ወይም ማህበራዊ መገናኛ ብዙሃን ተጠቃሚነት ሳይሆን ቀደም ብላችሁ እንደገለጻችሁት ለዕለት ተዕለት ስራችሁም መሰረታዊ አስፈላጊ የሚባል አገልግሎት ነውና።
እኔ በዋናነት የስፖርት ዘጋቢ ስለሆንኩኝ ሌሎችን የምሰራ ቢሆንም ሁሌም ኢንተርኔት ያስፈልጋል፣ ውጤቶችን ለመከታተል። ከዛ ውጭ ደግሞ አዳዲስ ዴቨሎፕመንቶች ካሉ ለማየት ኢንተርኔት ያስፈልጋል። እውነቱን ለመናገር ኢንተርኔትን የምንጠቀምበት እኛ ሁሉም ጋዜጠኞች ማለት ይቻላል ለመዝናናትም ብለን አይደለም። በቃ እኛነታችንን የሚገልጸው ነገር ይመስለኛል ኢንተርኔት። ለምሳሌ እኔ ዛሬ ትላንትና የላኩት የእግር ኳስ የኢትዮጵያ ፕሪሚየር ሊግ ከተቋረጠበት ከነገ ጀምሮ እንደሚቀጥል አስታውቋል። ዛሬ የተባሉት ክለቦች መካከል አንደኛው ኢትዮጵያ ቡና በዝግ ስቴዲየም እንደማይጫወት መግለጹን የሚገልጽ አዲስ ዜና ነበረ። ነገር ግን ኢንተርኔት ስለሌለ መላክ አልቻለም። ኢንተርኔት ስለሌለ በስልክ መጠቀም አይቻልም ወይ የሚል አማራጭ ሊቀርብ ይችላል። ግን በስልክ አንተ እንኳን እኔን ያገኘኸኝ ስንት ጊዜ ደውለህ እንደሆነ ትረዳለህ። ከዛ በኋላ ደግሞ ስንቴ እንደተቆራረጠ የስልክ አገልግሎትን ጭምርና በስራችን ላይም ተጽዕኖ ያሳድራል። እንግዲህ በዋናነት የእኛ ስራ ሰው ለሰው መረጃ ደርሶ በዛ መረጃ መሰረት ሰው በመረጃ ላይ የተመሰረተ ውሳኔ እንዲሰጥ መርዳት ነውና መረጃዎችን በአግባቡ ማድረስ የማንችል ከሆነ ደግሞ በመረጃ ላይ የተመሰረተ ውሳኔ እንዳይወስን እናደርገዋለን። የሚያደምጠንን ሰው፣ የሚሰማንን ሰው፣ ኦንላይን የሚከታተልንን ሰው ትክክለኛ መረጃ ባለመድረሱ ምክንያት ነገ ምን ማድረግ እንዳለበት እንዳይወስን እናደርገዋለን እና ትልቁ ፈተና እሱ ይመስለኛል አሉላ።
መልካም እስክንድር፣
እንግዲህ ምንድን ነው አሉላ፣ አሁን ኢትዮጵያ ውስጥ እንኳን አሁን እንደዚህ ሙሉ በሙሉ በሚባል ደረጃ ተቋርጦ ቀደም ሲልም የኢንተርኔት አገልግሎትን በተመለከተ የስልክ አገልግሎትን በተመለከተ ከፍተኛ ቅሬታ ሲቀርብበት የነበረ ዘርፍ ነው። የተለያዩ ምክንያቶች ጭምር እየተፈጡ ማለት ነው። አንደኛ
የቴሌኮም አገልግሎት በመንግስት በሞኖፖሊ ለብቻ መያዙ እንደዚሁም ከጥራት ይልቅ በስፋት በማዳረስ ላይ ብቻ በመተኮሩ በሚሉ የተለያዩ ምክንያቶች ጭምር እየተጠቀሱ የዘርፉ ከአገልግሎት ጥራት አንጻር ከፍተኛ ቅሬታ ሲቀርብበት የነበረ ነው። አሁን ደግሞ በዚህ መንገድ ደግሞ ሲቋረጥ ሊያስከትል የሚችለው በለት ተለት ስራ ላይ ማለት ነው። አሁን ኢንተርኔትን የማይጠቀም የኢኮኖሚ ዘርፍ ወይም እንቅስቃሴ ወይም አገልግሎት በጣም ውስን ነው ማለት ይቻላል እና ተጽዕኖ በጉልህ የሚታይ ነው እና በዚህ ምክንያት በርካታ ዘርፎች ችግር እንዳጋጠማቸው ለምሳሌ አሁን አንዳንድ ቦታዎች ላይ ከኛ ስራም እንኳን ወጣ ስትል ክፍያ ለመፈጸም እንኳን በምትሄድበት ጊዜ ኢንተርኔት ባለመኖሩ አገልግሎት መስጠት እንደማይችሉ እየገለጹ ያሉ ተቋማት አሉ እና ጉዳቱ በግልጽ የሚታይ ነው ማለት ነው።
ባታ ሉላ ሌላው ነገር ደግሞ እንደምታስታውሰው የኢትዮጵያ መንግስት ከሰኞ በፊት ባሉት ቀናት ኢንተርኔት እንግዲህ መቋረጥ ከጀመረ ሰኞ በፊት ባሉት ቀናት የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ ኤክስፖ አዘጋጅቶ ነበረ። በዛ ኤክስፖ ውስጥ እንዴት የኢንተርኔት መኖር፣ የኦንላይን አገልግሎት መኖር የዲጂታል ኢኮኖሚውን ሊያሳድግ እንደሚችል ሰፊ ማብራሪያ ሲሰጥ እንደነበረ እናቃለን እና ቅዳሜና እሁድ ስለ ኢንፎርሜሽን ኮሙኒኬሽን ቴክኖሎጂ የሚያብራራ ትልቅ ኤክስፖ ተዘጋጅቶ ቴክኖሎጂ ተኮር ኢንተርኔት ተኮር የሆኑ አዳዲስ ስራዎች ሲተዋወቁበት የነበረ ኤክስፖ ተዘጋጅቶ ሰኞ ዕለት ነው ሙሉ ለሙሉ ኢንተርኔት የተቋረጠው። ቢያንስ ሰኞ ለስድስት ሰዓታት ነበር የተቋረጠው እና ይሄ ወደፊት የኢትዮጵያ መንግስትንም ታማኝ ላያደርግ ይችላል የሚል ስጋት ያላቸው ሰዎች እንዳሉ አውቃለሁ። ምክንያቱም የወደፊቱ ኢኮኖሚ ተብሎ የሚታሰበው ይሄ ዲጂታል ኢኮኖሚው ነው። እንደውም አንዳንድ ጥናቶች እንደሚያሳዩት ከሆነ በ2025 14 ሚሊዮን አዲስ ስራ ፈላጊዎች ኢትዮጵያ ውስጥ ይመጣሉ። ከነዚህ መካከል 1/3 የሚሆነው በዚህ በዲጂታል ኢኮኖሚ በሚባለው ስራ የሚያገኝ ነው እና በኢንተርኔት መቆራረጥ ምክንያት ግን እዛ ደረጃ ላይ እንደርሳለን ወይ ብለው የሚጠይቁ ሰዎችም አሉና ይሄም ሌላ ስጋት ነው። የሚያስተላልፈው መልእክት ለኢንቨስተሮች፣ ለባለሀብቶች ኢንተርኔት በመቋረጡ ምክንያት ማለት ነው። እዛ ላይ ትልልቅ ስብሰባዎችን አዲስ አበባ ታስተናግዳለች በየጊዜው እና ለነዚህም የሚያስተላልፈው መልእክት ስጋት አይፈጥርም ወይ የሚል የሚያነሱ ሰዎች እንዳሉም አውቃለሁ።
መሰረታዊ ጥያቄዎችን ነው ያነሳችሁ ያላችሁት። እንዲህ ባለው ሁኔታ ውስጥ ተጨባጭ መረጃ በተለይ አገልግሎት ሰጪው መስሪያ ቤት መስጠት አለመቻሉ፣ ካሁን በወጡ ዘገባዎች እንደተገለጸው የኢንተርኔት አገልግሎት መቋረጡ ምክንያቱ ሌላ የመንግስት ቢሮ ቢያብራራው ይሻላል የሚል ነው ቴሌኮሙኒኬሽን የሰጠው። የትኛው የመንግስት መስሪያ ቤት ነው? ለምንድን ነው አሁንም ድረስ ይፋ ማድረግ አልተቻለም? የቴሌኮሙኒኬሽን መስሪያ ቤትንም መልሰን ማግኘት አልቻልንም። የትምህርት ሚኒስቴርን አግኝተናል። የትምህርት ሚኒስቴር እስካሁን በወጡ ዘገባዎች ለአገልግሎቱ መቋረጥ መንስኤ ከተባሉት ውስጥ ነውና የሚገኘውን መረጃ እንከታተላለን። አጋጣሚያችሁን ላካፈላችሁን ግን እስክንድር ፍሬው፣ ግርማቸው ከበደ አመሰግናለሁ።
በጣም
አመሰግናለሁ።
መልካም ምሽት ይሁንልን።
መልካም ጊዜ።